ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 29 2017 ዓ.ም ዝግጅታችን አሁን ጀመረ። በሲዳማና በደቡብ ኢትዮጵያ ክልል መሬት መንሸራተት አደጋ 9 ሰዎች ሞቱ።
3 ሰው ነው የሞተው። በአንድ ቤተሰብ ያለው 2 ልጆችና ባልና ሚስት ጭምር ነው የሞተው። ሌላ ደግሞ ኮሸላሽ ባል ቀበሌ አጠገቡ ነው ያለው። በአንድ ቤተሰብ ውስጥ ያሉ ሰዎች ናቸው የሞተው። ሞቱ 4 ነው።
መሬት መንሸራተት ላይ ቤቱ ጉዳት ደርሶበታል። መሬት ተንሸራቶና አጋጣሚ እዛው አደጋ ላይ 2 ሰዎች አላ ላይ እንዳረፉ መረጃ ወጥቷል። 2
ቀደም ሲል የሰማችኋቸው የሁለቱ ክልሎች ባለስልጣን ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጠይቃለን። በቅድሚያ ለዓለም ዜናው ወደ ስመኝሽ የቆየ ልምራችሁ።
በድጋሚ እንደምናመሻችሁ፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በቦትስዋና ሀገራዊ ምርጫ ተካሄደ፣ በስፔን የጎርፍ አደጋ ቢያንስ 51 ሰዎች መሞታቸውን ባለስልጣናት አስታወቁና እስራኤል የምስራቅ ሊባኖስ ነዋሪዎች ለቀው እንዲወጡ አዘዘች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በደቡብ አፍሪካ የምትገኘውና በአልማዝ ማዕድን የበለጸገችው ቦትስዋና ዛሬ ረቡዕ አጠቃላይ ሀገራዊ ምርጫ አካሄዳለች። በስልጣን ላይ ያለው ገዢ ፓርቲ ለስድስት አስርት ዓመታት የሚጠጋ የስልጣን ዘመኑን ለማራዘም የሚወዳደር ሲሆን ፕሬዚዳንቱ ማክጉዚ ሚሲሲ ለሁለተኛ የስልጣን ዘመን ይወዳደራሉ። የድምጽ መስጫ ጣቢያዎች ከጠዋቱ 12 ሰዓት ተኩል ጀምሮ ክፍት የነበሩ ሲሆን ድምጽ ለመስጠት የተመዘገቡ ከአንድ ሚሊዮን በላይ ሰዎች ድምጽ ይሰጣሉ ተብሎ ይጠበቃል። በቦትስዋና ኢኮኖሚ መዳከም ምክንያት የስራ አጥ ቁጥር 27 ከመቶ የደረሰ ሲሆን መራጮች ድምጽ በሚሰጡበት ወቅት ከሚያሳስቧቸው እንደ የመንግስት ሙስናና መልካም አስተዳደር እጦት የመሳሰሉ ጉዳዮች መካከል ስራ አጥነት አንዱ መሆኑ ተገልጿል። ገዢው ፓርቲ በበኩሉ ኢኮኖሚው የተዳከመው የኮቪድ-19 ወረርሽኝ በኢኮኖሚ ላይ ተጽዕኖ በማሳደሩ፣ ለአልማዝ ያለው ፍላጎት በመዳከሙ ምክንያት የሀገሪቱ ገቢ በመቀነሱ መሆኑን ይገልጻል። ማክሰኞ ዕለት በደቡብና ምስራቅ ስፔን አካባቢዎች የጣለው አውሎ ንፋስ የቀላቀለ ዝናብ ባስከተለው ድንገተኛ ጎርፍ የ51 ሰዎች ህይወት ማለፉን የስፔን ባለስልጣናት አስታውቀዋል። አውሮፓ ውስጥ ከቅርብ ጊዜ ተከስቶ የማያውቅ የከፋ የተፈጥሮ አደጋ መሆኑ የተገለጸው ይህ ጎርፍ መኪናዎችን ጠራርጎ መውሰዱን፣ አውራ ጎዳናዎችን ወደ ወንዝነት መቀየሩንና የባቡር መስመሮችን ማስተጓጎሉን አመልክተዋል። ማላጋ በተሰኘው ከተማ አቅራቢያ 300 ሰዎችን አሳፍሮ ይጓዝ የነበረ ባቡርም ከመስመር ውጪ የወጣ ሲሆን የተጎዳ ሰው ግን እንደሌለ ባለስልጣናቱ አመልክተዋል። በፍጥነት የሚጓዘው የጭቃ ቀለም ያለው የጎርፍ ውሃ መኪናዎችን እያላጋ ሲወስድም ታይቷል። ፖሊስና የነፍስ አድን አገልግሎት ሰራተኞች ሄሊኮፕተሮችን በመጠቀም ሰዎችን ከቤታቸውና ከመኪናዎቻቸው ያወጡ ቢሆንም በርካታ ሰዎች እስካሁን የደረሱበት እንደማይታወቅ ባለስልጣናቱ ማክሰኞ ማታ አስታውቀው ነበር። በምስራቅ ሊባኖስ ቤካ ሸለቆ አቅራቢያ በሚገኙ የሂዝቦላ ኢላማዎች ላይ ወታደራዊ እርምጃ እንደምትወስድ ያስጠነቀቀችው እስራኤል ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል ባለስልጣናት የሚያስተላልፏቸው ተመሳሳይ ማስጠንቀቂያዎችን ተከትሎ እስራኤል የአየር ድብደባዎችን የምታካሄድ ሲሆን የጥቃቱ ዓላማ ሂዝቦላህን ከእስራኤልና ሊባኖስ ድንበር ለመግፋት መሆኑን ባለስልጣናቱ ይገልጻሉ። ይህ በእንዲህ እንዳለ የተባበሩት መንግስታት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እስራኤል የፍልስጤም ስደተኞችን የሚደግፈውን የተባበሩት መንግስታት ድርጅት ለማገድ ባወጣችው አዲስ ህግ ዙሪያ ስጋታቸውን ገልጸው ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደብዳቤ ጽፈዋል። የደብዳቤውን ይዘት አስመልክተው የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ለጋዜጠኞች በሰጡት መግለጫ ህጉ ተግባራዊ ከሆነ በከበባ ስር በሚገኘው ግዛት የሚኖሩት ፍልስጤማውያን በሰብአዊ ሁኔታቸው ላይ ከፍተኛ ጉዳት እንደሚያደርስ ግልጽ ነው ብለዋል። ይህ በእንዲህ እንዳለ እስራኤል ማክሰኞ ዕለት በሰሜናዊው ጋዛ በሚገኝ ባለ አምስት ፎቅ የመኖሪያ ህንፃ ላይ ባደረሰችው ጥቃት ቢያንስ 70 ሰዎች መሞታቸውን የፍልስጤም የጤና ባለስልጣናት አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በእስራኤልና በኢራን በሚደገፈው የሊባኖስ ታጣቂ ቡድን ሂዝቦላ መካከል የሚካሄደውን ጦርነት ለማርገብ የዩናይትድ ስቴትስ አሸማጋዮች የ60 ቀናት ተኩስ አቁም ስምምነት ለማስጀመር እየጣሩ መሆኑን ሁለት ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ አስታወቁ። ስለ ድርድሩ ገለጻ የተደረገላቸው አንድ ግለሰብና በሊባኖስ የሚሰሩ አንድ ከፍተኛ ዲፕሎማት እንዳመለከቱት ለሁለት ወራት የሚቆየው የተኩስ ማቆም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር በ2006 ደቡባዊ ሊባኖስን ከጦር መሳሪያ ነጻ ለማድረግ ያሳለፈውን 1701 የተሰኘ የውሳኔ ሀሳብ ተግባራዊ ለማድረግ ይጠቅማል ብለዋል። የዩናይትድ ስቴትስ ዲፕሎማሲያዊ ጥረት የተጀመረው እስራኤል በሊባኖስ የምታካሄደውን ዘመቻ እየሰፋ ባለበት ወቅት ሲሆን ለሶስት ተከታታይ ቀናት ደቡባዊ ሊባኖስ ከተማ በሆነችው ኪያም አቅራቢያ ከፍተኛ ውጊያ መደረጉን ሂዝቦላ አስታውቋል። በአዲሱ የተኩስ አቁም ሀሳብ ላይ እየሰሩ ያሉት የአሜሪካ ፕሬዚዳንት ልዩ መልእክተኛ አሞስ ሆችስቴን በዚህ ወር መጀመሪያ ቤይሩት ለሚገኙ ጋዜጠኞች በሰጡት ቃል እስራኤልም ሆነች ሊባኖስ የጸጥታ ምክር ቤቱን የውሳኔ ሀሳብ ሙሉ ለሙሉ ተግባራዊ ባለማድረጋቸው የተሻሉ የማስፈጸሚያ ዘዴዎች እንደሚያስፈልጉ ተናግረው ነበር። በመጨረሻም ዩናይትድ ስቴትስ ሩሲያን ኢላማ ያደረጉ በመቶዎች የሚቆጠሩ አዳዲስ ማዕቀቦች መጣሏን ረቡዕ ዕለት አስታውቃለች። ማዕቀቦቹ ሩሲያ የሚጣሉባትን ማዕቀቦች ለማለፍ የምታደርገውን ጥረት ለመመከት አሜሪካ ቁርጠኛ መሆኗን እንደሚያሳይ ተመልክቷል። የዩናይትድ ስቴትስ የገንዘብ ሚኒስትርና የውጭ ጉዳይ ሚኒስቴር መስሪያ ቤቶች ባወጡት መግለጫ ወደ 400 የሚጠጉ ተቋማትና የተለያየ አገር ዜግነት ያላቸው ግለሰቦች ላይ ማዕቀብ መጣላቸውን ገልጸዋል። ማዕቀቡ ከተጣለባቸው መካከል በርካታ የቻይና፣ ሆንግ ኮንግ እና የህንድ ኩባንያዎች እንደሚገኙበትም አንድ የውጭ ጉዳይ ሚኒስትር ባለስልጣን ለሮይተርስ ተናግረዋል። በተጨማሪም በሩሲያ፣ በተባበሩት አረብ ኤምሬትስ፣ በቱርክ፣ በታይላንድ፣ በማሌዥያ፣ በስዊዘርላንድ እና በሌሎች ሀገራት የሚገኙ ተቋማት ማዕቀብ ተጥሎባቸዋል። ጥቃቅን ኤሌክትሮኒክስ መሳሪያዎችን ጨምሮ ዩናይትድ ስቴትስ እና አውሮፓ ህብረት የላቁ ያሏቸውን እና እንዲሁም ሩሲያ ለዩክሬን ወረራ ልትጠቀምባቸው የምትችላቸውን ምርቶች ሀገራት ለሩሲያ እንዳያቀርቡ ዩናይትድ ስቴትስ በተደጋጋሚ ስታስጠነቅቅ ቆይታለች። ማዕቀቡ ኢላማ ካደረጋቸው ተቋማት መካከል መቀመጫውን ህንድ ያደረገው ፉትሮቮ አንዱ ሲሆን ሩሲያ ለሚገኘው ሰው ሰራሽ አውሮፕላን ወይም ድሮን አምራች ኩባንያ እጅግ ተፈላጊ የሆኑ ቁሳቁሶችን በማቅረብ ክስ ቀርቦበታል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ደረጀ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የዌብና የማህበራዊ ድረገጽ አሰናጃቻችን አበባየው ገበያዋ ከኛ ጋር አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ኋላው ላይ ከሚቀርቡ ዘገባዎቻችን መካከል ለቅምሻ እናሰማችሁ።
ትውልደ ኢትዮጵያውያን አሜሪካኖች አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ አዘጋጀን። ተወዳዳሪዎቹን ከሚስተር ትራምፕ ካምፔን ከካማላ ሃሪስ ካምፔን እና ለኢትዮጵያ ኮሚኒቲ ይሄ ታሪካዊ የሆነ ጉባኤ ነው። ሁለት ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። ኢትዮጵያ ዳያስፖራ ታሪክ ማለት ነው።
ለኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እድሉ ሲያጋጥመኝ የተደሰትኩት ደስታ ልገልጽልህ አልችልም። 50 ዓመት ከሆነኝ በኋላ ነው ያን እድል ያጋጥመኝ በህይወቴ ልክ ወይ እኛ ልንመራ ተመርጠን እግዚአብሔር የሰጠን ነው እየተባልኩኝ ከዚያ በኋላ ደግሞ ያወጣት እንዳ ያለው በጠቅላላ ሲገዛ ስለመኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ ማጣት አልቆየሁም።
የቀደሙት የአሜሪካ ኢትዮጵያውያን የህዝብ ጉዳዮች ኤፓክ ዋና ጻፊ አቶ ዮም ፍስሐ ናቸው። ቀጥሎ የሰማችኋቸው ደግሞ በዋሽንግተን ዲሲና አካባቢው የሚገኙ የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዝዳንት ዶክተር ባህሩ ዱጉማ ናቸው። ሁለቱም ስለ አሜሪካ ምርጫ በሚቀርብበት ልዩ የምርጫ ፕሮግራም ሰዓታችን ይመለሳሉ። አሁን ወደ ምሽቱ አብይ ርዕስ እንለፍ። በሲዳማና በደቡብ ኢትዮጵያ ክልል መሬት መንሸራተት አደጋ 9 ሰዎች ሞቱ። በደቡብ ኢትዮጵያ ክልል ወላይታ ዞንና በሲዳማ ክልል ወንሾ ወረዳ የጣለውን ከባድ ዝናብ ተከትሎ በተከሰተ የመሬት መንሸራተት 9 ሰዎች መሞታቸውንና 5 ሰዎች መጎዳታቸውን ባለስልጣናት አስታወቁ። የወላይታ ዞን የካዎ ኮይሻ ወረዳ የአደጋ ስጋት ስራ አመራር ጽፈት ቤት አስተባባሪ የሁለት ቤተሰብ አባላት የሆኑ 7 ሰዎች ትላንት ከሌሊቱ 7 ሰዓት በተከሰተ የመሬት መንሸራተት አደጋ መሞታቸውን ለቪኦኤ አረጋግጠዋል። የሲዳማ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ወሰን የለ ሰምኦን በበኩላቸው ጥቅምት 17 ቀን 2017 ዓ.ም በሲዳማ ክልል ወንሾ ወረዳ በተከሰተ ተመሳሳይ አደጋ 2 ሰዎች ሲሞቱ 3 ሰዎች ተጎድተው ሕክምና ላይ እንደሚገኙ ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው።
ከትናንት ወዲያ ሰኞ ጥቅምት 18 ቀን 2017 ዓ.ም በስዳማ ክልል ወንሾ ወረዳም፣ ትናንት ማክሰኞ ዕለት ጥቅምት 19 ቀን 2017 ዓ.ም ደግሞ በደቡብ ኢትዮጵያ ክልል ወላይታ ዞን ካዎ ኮይሻ ወረዳ የጣለውን ከባድ ዝናብ ተከትሎም በተናጠል በተከሰቱ የመሬት መንሸራተት አደጋዎች 9 ሰዎች መሞታቸውና 5 ሰዎች መጎዳታቸውን የአካባቢዎቹ ባለስልጣናት ዛሬ ለአሜሪካ ድምፅ አስታውቀዋል። በወላይታ ዞን የካዎ ኮይሻ ወረዳም የአደጋ ስጋት ስራ አመራር ጽህፈት ቤት አስተባባሪም አቶ በዛቢ ባፋ የሁለት ቤተሰብ አባላት የሆኑም 7 ሰዎች ከሁለት ቀበሌዎች ውስጥ ትናንት ከሌሊቱ 7 ሰዓት በተከሰተ የመሬት መንሸራተት አደጋም መሞታቸውን ለቪኦኤ አረጋግጧል።
ዝናቡ የተከሰተው ከምሽቱ 7 ሰዓት ሻርፕ ነው። ሁለቱን ቀበሌ ሞት የተከሰተው አንደኛው የወረዳው ዋና ማይከል ከተማ ላሾ 01 ላይ 3 ሰው ነው የሞተው። በአንድ ቤተሰብ ያለው 2 ልጆችና ባልና ሚስቱ ጭምር ነው የሞተው። ሌላ ደግሞ ኮይሻላሽ ባሊ ቀበሌ አጠገቡ ነው ያለው። በአንድ ቤተሰብ ውስጥ ያሉ ሰዎች ናቸው የሞተው። ሞቱም 4 ነው። አባቱ በሕክምና ላይ ሶዶ ሬፌራል ሆስፒታል ቶና ሄዷል። ሚስትና 3 ልጆች ናቸው የሞቱት። እንዲህ አይነት ሞት ነው። አጠቃላይ ያው የሞተ ሞት ቁጥር ያው 7 ማለት ነው። የተጎዳ 2 ነው።
ባለፈው ዓመት ሐምሌ 29 ቀን 2016 ዓ.ም በወረዳው ጤፓ ቀበሌ በመሬት ናዳ ምክንያት 12 ሰዎች መሞታቸውና 53 አባወራዎች መፈናቀላቸውን የወላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊም አቶ ዳዊት ደሳለኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። አቶ በዛብህ በወቅቱ የተፈናቀሉ አባወራዎች ተመልሶ ባልተቋቋሙበት ነው ዳግም አደጋው ተከሰተው ብሏል።
ወረዳ ውስጥ ያለው ቀበሌ በሙሉ ያው እንግዲህ ናዳ ቀበቶ ወጣ ወጣ ብሎ ሰው ሁሉም በትምህርት ቤትና ቀበሌ አካባቢ የሃይማኖት አካባቢ በስጋት ደረጃ ያለ ሰዎችም በ12ቱም ቀበሌ ላይ እያወጡ ይገኛሉ።
ስንት ይሆናሉ? በቁጥር ስንት አባወራ ይሆናል?
በስጋት የወጡት 37 አባወራ፣ 32 እማወራ፣ 5 ድምር 37። ከዚህ በፊት እኮ ተፈናቃይ እዚህ ወረዳ ላይ በሐምሌ ናናቴ የተፈናቀለ ወደ 374 ተፈናቅሎ ያለ እና በጣም ችግር ውስጥና አደጋ ውስጥ ገብተናል ማለት ነው።
የስዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊም አቶ ወሰነለ ሲሞን በበኩላቸው ጥቅምት 18 ቀን 2017 ዓ.ም በክልሉ ወንሾ ወረዳም በተከሰተ ተመሳሳይ አደጋም 2 ሰዎች ሲሞቱም 3 ሰዎች ተጎድተው በይርጋለም ሆስፒታል ሕክምና እየወሰዱ ናቸው ሲሉ ተናግሯል።
አምናም ባለፈውም ጊዜ ጀምሮ ዝናቡ ቀጥሏል። እንደዚህ አይነት ዜጎች ይከተላሉ የሚል ስጋት ስላለ ከዛ አካባቢ ሪስክ ኤሪያ ተብሎ ተለይቷል። ማህበረሰቡ እንዲነሳም ተደርጓልና ትናንት ታዲያ ምሽት አካባቢ አንድ የተወሰነ አደጋ ታይቷል። አሁንም እዛው የታየው ምንድነው አንድ ቦታ ላይ እንደዚህ እንዲነሱ ከተባሉ ቤተሰቦች አካባቢ ሳይነሳ የቀረ የሚል ግምገማ ነው ያለው ከዞኑ ያገኘነውና አንድ ቤተሰብ መሬት መንሸራተት ላይ ቤቱ ጉዳት ደርሶበታል። መሬት ተንሸራቶና አጋጣሚ እዛው አደጋ ላይ ሁለት ሰዎች አላ ላይ እንዳረፉ መረጃ ወጥቷል። ሁለት ሰዎች ላይ ጉዳት ደርሷል። ሶስት ሰዎች ደግሞ ሆስፒታል ገብተው እየታከሙ እንደሆነ ነው መረጃ ያለውና እኛም ወደ ለማጣራት ወደዛ ተንቀሳቅሰን ነበር ዛሬ ጧት።
አደጋው ዳግም የተከሰተውና ጉዳቱ የደረሰው ባለፈው ዓመት በወርሃ ነሐሴ 2016 ዓ.ም ተከስቶ 11 ሰዎች የሞቱበት ቀበሌ ሲሆን በወቅቱ የተከሰተውን አደጋ ተከትሎም ከአካባቢው ሰዎችን ማስወጣታቸውን አስታውሰው ያሁኑ አደጋም ሰለባ የሆኑት ከስፍራው ሳይወጡ የቆዩ የቀበሌው ነዋሪዎች ናቸው ሲሉ ተናግሯል።
እንግዲህ የክረምቱ ነገር ዘንድሮ በጣም ተራዝሟል። ስለዚህ ተመሳሳይ ነገር ጥንቃቄ እንዲደረግ እየተሰራ ነው ያለው። አሁንም የወረዳውና የዞኑ አስተዳደር እዛው ተገኝቶ ተመሳሳይ ችግር እንዳይመጣ ማህበረሰቡን የማስተማር በተቻለ መጠን ደግሞ የማንቀሳቀስ ስራ የሚሰራም ከሆነ ጥንቃቄ እንዲደረግ እየተሰራ ነው ያለው እና እንደምታውቀው ኤሪያው በጣም ተራራማ ቅርጽ ያለው ነው። አፈሩም በጣም ልል አፈር ስለሆነ ዝናቡ በጣም ሲሰፋ በቀላሉ የመንሸራተት ነገር አለው። ተክል ዛፍም ጭምር እያለው ይሄዳል እና ናቹራል እንግዲህ እንዲህ አይነት ባህር ያለው አካባቢ ነው። እንግዲህ ይሄ ክረምት ዘንድሮ እንደዚህ ተቀጠለ፣ በቀጣይነትም ጥንቃቄ መደረግ ስላለበት መንግስት ከዚህ ቀደም እንዳደረገው አስፈላጊው ጥንቃቄ እያደረገ ነው ያለው።
ክረምት ከገባ ወዲህ በተለይም ከጎፋው ዞን የገዘ ጎፋም ጎዝዲ ከንቾ ቀበሌ መሬት መንሸራተት ወዲህ በደቡባዊ የኢትዮጵያ አካባቢዎች እየጣለ ያለው መደበኛና ከመደበኛ ያለፈ ከባድ ዝናብ እያስከተለ በሚገኘው የጎርፍ የመሬት መንሸራተትና የናዳ አደጋዎች ሕፃናትን ጨምሮ ከ300 በላይ ሰዎች መሞታቸውን ቪኦኤ የአካባቢዎችን ነዋሪዎች ተጎጂዎችንና ባለሥልጣናትን ዋቢ አድርጎ የሠራቸው ዘገባዎች አመልክተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የእርዳታ በሮች ለተዘጉበትና ለተራበው የሱዳን ሕዝብ ሾርባ የሚመግቡ የማህበረሰብ አባላት በጦርነት በታመሰችው ሱዳን ኦምዱርማ ውስጥ የሚገኙ የማህበረሰብ ክፍሎች ከለጋሾች ባገኙት ጥቂት ሾርባ እየሰሩ የተራቡትን በመመገብ ላይ ናቸው። ዩናይትድ ስቴትስን ጨምሮ ዓለም አቀፍ ተቋማት በሱዳን የሚገኙ ሁሉም ተፋላሚ ኃይሎች ለለጋሽ ድርጅቶች ገደብ የሌለው መተላለፊያ እንዲሰጡ እየወተወቱ ባለበት በዚህ ወቅት አንዱ የሱዳን ክፍል በከፍተኛ ረሃብ ተጠቅቷል ሲል የአሜሪካ ድምፅ ዘጋቢ ሄንሪ ዊልከንስ ተከታዩን አጠናቅሯል።
በህዝቧ ብዛት ከሱዳን አንደኛ በሆነችው ኡምዱርማን ከተማ ውጊያው በተቀሰቀሰበት ጊዜ አሂድ መሐመድ አሊ ለመሰደድ አልፈለጉም። ትም ተፈናቅዬ ከምሰቃይ ቤቴ ልሙት ነው ያሉት። እንደሳቸው ካሉ ሌሎች የማህበረሰብ መሪዎች ጋር ሆነው ከዚያም ገንዘብ ሰብስበው ከኡምዱርማን ላልተሰደዱ ሰዎች ምግብ እያበሰሉ ማብላት ጀመሩ።
بعد كده نحن حاولنا نعمل جروب في الواتساب
ምክንያቱም የተወሰነ አቅርቦት ነው ያለን። የዋትስአፕ ግሩፕ እና የፌስቡክ ገጽ ከፈትን። ቲክቶክም እንዲሁ ስለምንሰራው ስራ ማስተዋወቅ ጀመርን። ከዛም በውጭ ከሚገኙ ሱዳናውያን ድጋፍ ማግኘት ጀመርን።
ጦርነቱ እንደ አውሮፓውያን አቆጣጠር ባለፈው 2023 ሚያዝያ ወር ውስጥ ከተቀሰቀሰ ወዲህ የከተማዋ ምጣኔ ሀብት ተንኮታክቷል። አሊ በግል ለጋሾች እርዳታ የምግብ ማብሰያ ቦታ ቀላልሰው በየቀኑ 200 ቤተሰቦችን ይመግባሉ። የሳቸውን የመሰሉ መመገቢያ ቦታዎች ካለምንም ያለም አቀፍ የእርዳታ ድርጅት ድጋፍ በተለያዩ ከተሞችም ተቋቁመዋል። በቅርቡ ትላልቅ የሰብአዊ ረድኤት ለጋሽ ተቋማት የዩናይትድ ስቴትስን ያለም አቀፍ የልማት ተራድኦ ዩኤስኤድን ጨምሮ ባወጡት መግለጫ እንደ ኡምዱርማን ወዳሉ የሱዳን ከተሞች የእርዳታ ተቋማት እንዳይገቡ ሁለቱም ተዋጊ ወገኖች እየከለከሉ መሆናቸውን አመልክተዋል። ሱዳን ውስጥ ለተፈጠረው የረሃብ ቸነፈር መሰረታዊው ምክንያት የአገር ውስጥም የዓለም አቀፍ የረድኤት ድርጅቶችም እንዳይገቡ በተቀነባበረ መንገድ የሚደረገው የክልከላ አድራጎት ነው ብሏል መግለጫው። አንደኛው የሱዳን አካባቢ በሰባት ዓመታት ውስጥ በዓለም የመጀመሪያ የሆነው የረሃብ ቸነፈር ውስጥ ነው። ሌሎችም ብዛት ያላቸው አካባቢዎች በዚያው አፋፍ ላይ ነው ያሉት። ነገር ግን የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም የረድኤት ድርጅቶች ለመግባት የሚያስፈልጋቸው ፈቃድ በሙሉ ተሰጥቷቸዋል ሲሉ ለቪኦኤ ተናግረዋል።
Yes, of course they have the access. You can talk to them.
አሁን መንቀሳቀስ ይችላሉ። እነርሱ መጠየቅ ይችላሉ። እንቅስቃሴያቸውን የገደበ የለም።
ቪኦኤ በዚህ ጉዳይ ከተለያዩ ዓለም አቀፍ የረድኤት ድርጅቶች ጋር በመተባበር የሚሰራውን ለተፈናቃዮች ደህንነት ተሟጋች የሆነውን ሬፊውጂስ ኢንተርናሽናልን ጠይቋል። ዳንኤል ሰለቨን የተቋሙ የአፍሪካ፣ የእስያና የመካከለኛው ምስራቅ ዳይሬክተር ናቸው።
international NGOs and UN agencies that
ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችና የተመድ ድርጅቶች መንቀሳቀስ ይችላሉ ብሎ መናገር ቅጥፈት ነው። በመሬት ላይ ከሚሰሩ አጋር ድርጅቶች ጋር ተነጋግሬያለሁ። እርዳታ እንዳይከሳቀስ በማድረግ ይሁን ወይም ቪዛ በማዘግየት ወይም ቢሮክራሲያዊ ማነቆ በመፍጠር በመሬት ላይ የሚገኙና በእርዳታ ስራ ላይ ያሉ ሰዎች መንቀሳቀስ እንዳይችሉ እንደተደረጉ እንዲሰማቸው ሆኗል።
ሌላው ተፋላሚ ቡድን ፈጥኖ ደራሽ ኃይሎች አስተያየቱን ተጠይቆ ነበር፣ ምላሽ አልሰጠም። የተባበሩት መንግስታት ድርጅት ባለሙያዎች እንደሚያስረዱት የተለመዱት የረድኤት ድርጅቶች እንዳይገቡ በመከልከላቸው ችግረኞችን የማብላቱን ስራ እየመሩ ያሉት የኡምድሩማኑ አሊ የከፈቱትን የመሳሰሉ መመገቢያዎች ናቸው። ቢሆንም አሂድ መሐመድ አሊ የረድኤት ድርጅቶችም መርዳት ይገባቸዋል ብለዋል።
አትመነው አስረበን ስብሐት አሊ ነው
ዓለም አቀፍ ድርጅቶች መድረስ እንድንችል ሁሉም ማድረግ የሚችል አምላክ ይረዳን ዘንድ ጠይቃለሁ። እነዚህን ድርጅቶች ማግኘታችን እጅግ አስፈላጊ ነው።
እሳቸው ደጃፋቸው ድረስ የሚመጡትን ሰዎች ሊመግቡ የሚችሉት በቀን አንዴ ብቻ እንደሆነም ተናግረዋል።
ታዳጊ አገሮችን ለኒውክሌር ኃይል ተጠቃሚነት ያበቃል የተባለለት አዲሱ የኤሌክትሪክ ኃይል ማመንጫ ቴክኖሎጂ በእንግሊዝኛ የምጻረ ስማቸው SMR ተብለው የሚጠሩት ትናንሽ የኒውክሌር ኃይል ማመንጫዎች ከበርቴ ላልሆኑት አገሮች በንጽጽር በርካሽ ወጪ የኒውክሌር ኃይል እንደሚያስገኙ የጉዳዩ አዋቂዎች ይናገራሉ። SMRዎች ምንድናቸው? ጠቃሚነታቸውን የሚናገሩ ወገኖች አብዝቶ ያስደሰታቸው ምንድን ነው? የቪኦኤው ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅታየ ታቀርባለች።
ሰሞኑን ኦስትሪያ ቪየና ላይ የተካሄደው ጉባኤ የተባበሩት መንግስታት ድርጅት የኒውክሌር ኃይል ተቆጣጣሪ ተቋም IAEA ግዙፍ ያልሆኑ ተገጣጣሚ የኒውክሌር ኃይል ማመንጫዎች ስሞል ሞጁላር ሪአክተርስን በሚመለከት ለመጀመሪያ ጊዜ ያካሄደው ጉባኤ ነው። የዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ እንደሚሉት በልማት ብዙ ያልገፉት ሀገሮች ለመጀመሪያ ጊዜ የኒውክሌር ኤነርጂ ባለቤት እንዲሆኑ የሚያበቃቸውን ስምምነት እየተፈራረሙ ነው።
The small and modular reactors, one of the most promising, exciting
ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫ በመጻር SMR እጅግ ተስፋ ሰጭና ጠቃሚ ከሆኑ አዳዲስ የቴክኖሎጂ ውጤቶች መካከል አንዱ ነው። ለረጅም ጊዜ ያልነበረው የቴክኖሎጂ አሁን እውን ሊሆን ነው።
ዘንድሮ ጋናና ደቡብ አፍሪካ የመጀመሪያ የኒውክሌር ኤነርጂ ማመንጫ ለመገንባት ከዘርፉ ኩባንያዎች ጋር ስምምነት ላይ ደርሰዋል። ሌሎች ቻይናና ሩሲያ ውስጥ እየሰሩ ሲሆኑ አርጀንቲና፣ ካናዳ፣ ብሪታንያና ዩናይትድ ስቴትስ ውስጥ ስራ የጀመሩ ማመንጫዎችም አሉ። ስሞል ሞጁላር ሪአክተርስ የሚባሉት ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫዎች እንዴትስ ነው ባለጸጋ ያልሆኑትን ሀገሮች የኒውክሌር ኃይል ባለቤት ለማድረግ የሚችሉት? SMRዎች በተለመዱት የኒውክሌር የኃይል ማመንጫዎች ከሚመረተው የኤሌክትሪክ ኃይል መጠን ሲሶ ያህሉን ነው የሚያመርቱት። ትናንሽ ስለሆኑ በመሆኑና ፋብሪካ ውስጥ የሚሰሩ በመሆናቸው ዋጋቸው በንጽጽር ውድ አይደለም። እንደዚያኞቹ አስቀድሞ ብዙ መዋለ ንዋይ ማፍሰስን የሚጠይቁ ባለመሆናቸው በኢኮኖሚ ያልዳበሩ ሀገሮች ያለ ብዙ ወጪ የኃይሉ ተጠቃሚ ለመሆን የተሻለ እድል እንደሚያገኙ ነው የሚነገረው። ተቀጣጣሚ በመሆናቸውም ለመቀየር ወይም አሻሽሎ ለመስራት ቀለል ይላሉ። የጥገና ወጪዎቻቸውም ቀለል ይላል። በእነዚህም ምክንያቶች ይላሉ አዋቂዎቹ SMRዎች የሀገሮችን ኢኮኖሚ ለመቀየር የሚችሉ ናቸው። አፍሪካዊ የኒውክሌር ፊዚክስ ባለሙያው ሲናሚሌ ማሳንጎ የኤሌክትሪክ ኃይል ብልጭ ድርግም የሚልባት አፍሪካ እንዲህ ያሉ ቴክኖሎጂዎች እንዲደርሱላት በጉጉት ስትጠብቅ ኖራለች ብለዋል።
We need instant solution to address the energy security. As you know, that energy
የኃይል ምንጭ ዋስትናን ለማረጋገጥ ፈጣን መፍትሄዎች ያስፈልጉናል። እንደምታውቁት ለምጣኔ ሀብት ዋናው መሰረት ኢነርጂ ነው። ስለዚህ አፍሪካ ውስጥ ያለው የኃይል ምንጭ እጥረትና ተያያዥ ተግዳሮቶች ኢኮኖሚያችንን ይገድለዋል።
ተቺዎች በበኩላቸው ይልቁኑ ሀገሮች መበርታት ያለባቸው ከኒውክሌር ኃይል ይልቅ አካባቢያዊ አደጋ በማይደቅኑትና ጠንቀኛ የሆነ ሬዲዮ አክቲቭ ፍሳሽ በሌላቸው እንደ ነፋስና የፀሐይ ብርሃን በመሳሰሉት ታዳሽ የኃይል ምንጮች ላይ ነው ይላሉ። ኤድሊማን የኒውክሌር ኃይል ዳንነትና ሊከሰቱ የሚችሉ አደጋዎች የሚያሳስቧቸው ሳይንቲስቶች የተባለ ማህበር ዳይሬክተር ሲሆኑ ትናንሾቹ የኒውክሌር የኤሌክትሪክ ኃይል ማመንጫዎች ግዙፎቹ በሚያስገኙት መጠን ትርፍ የሚያስገኙ አለመሆናቸው አደገኛ መሆኑን በመግለጽ ያስጠነቅቃሉ። በአንድ ኩባንያ የተሰሩ ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫዎች ላይ ባደረጉት ጥናት አዳዲሶቹ ማመንጫዎች ለሚያመርቱት የኤሌክትሪክ ኃይል 5 እጥፍ ወጪ ማውጣት ሊያስፈልጋቸው እንደሚችል ተመልክተዋል። በወጪው ምክንያትም ይላሉ የኃይል ማመንጫው ተቋም ኃላፊዎች ወጪ እንቀንሳለን ብለው ለአደጋ ሊያጋልጥ የሚችል እርምጃ ሊወስዱ ይችላሉ።
በሌላ መንገድ ወጪያችሁን ቀንሱ በሚል ብርቱ ግፊት ይደረጋል። ለምሳሌ የኒውክሌር ኃይል ማመንጫውን የሚቆጣጠሩትን ባለሙያዎች ቁጥር ቀንሱ ይባላል።
ሊደርሱ የሚችሉ የኒውክሌር አደጋዎችን ለመከላከል ጠንካራና ነፃ የሆነ ብሔራዊ የቁጥጥር ስርዓት መገንባት እንደሚኖርበትም አሳስበዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን ደግሞ ወደ ዩናይትድ ስቴትስ ምርጫ ነክ ዘገባዎቻችን እናልፋለን።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ተመረጠ። በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ።
የኢትዮጵያውያን አሜሪካውያን ድምጽ ቆይታ ከኤፓክ ተወካይ ጋር። ትውልደ ኢትዮጵያ አሜሪካውያን በዩናይትድ ስቴትስ ፖለቲካ ያላቸውን ተሳትፎ መልከት የሚያደርግ ተከታታይ ቅንብር የመጀመሪያው ክፍል ነው። ለመሆኑ የተለያዩ የኢትዮጵያ አሜሪካውያን ማህበረሰብ አባላት ለዘንድሮው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ለውሳኔያቸው ምን አይነት ጉዳዮችን መሰረት ያደርጉ ይሆን? የአሜሪካ ድምፅ ያነጋገራቸው የማህበረሰብ ቡድኖች ተጠሪዎች በግልም ሆነ እንደ ማህበረሰብ በምርጫው ቅድሚያ ስለሚሰጧቸው ጉዳዮች አጋርተውናል። አቶ ዮም ፍስሐ የሁለቱ እጩዎች የምርጫ ዘመቻዎች በየበኩላቸው እጩዎቻቸውን እንዲመረጡላቸው የማህበረሰቡ አባላትን ለማሳመን አራት ተወካዮቻቸውን የላኩበት የአሜሪካ ኢትዮጵያውያኑ የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ናቸው። ከተቋቋመ 3 ዓመት ተኩል የሆነው ኤፓክ በቅርብ ስላሰናዳው ስለዚህ መድረክም አስረድተውናል። አሉላ ከበደ ነው ያነጋገራቸው።
አቶ ዮም ፍስሐ በቅድሚያ ለጊዜው አመሰግናለሁ።
አቶ አሉላ በዚህ አጋጣሚ ይሄንን እድል ስለሰጠኝ አመሰግናለሁ።
በዩናይትድ ስቴትስ ፖለቲካ ለነቃ ተሳትፏችሁ መሰረቱ ምንድን ነው?
ትውልደ ኢትዮጵያውያን የሆነ የአሜሪካ ዜግነት ያለው ኢትዮጵያዊ ቁጥሩ ብዙ ነው። እንግዲህ የሚገመተው ውስጥ 1 ሚሊዮን በአሜሪካን ሀገር ይኖራል ተብሎ ነው። መምረጥ የሚችለውም ከ300,000 በላይ። ይሄ በዚህ በአሁኑ እንደዚህ አይነት ፉክክር ያለበት ምርጫ ላይ ለውጥ ማምጣት የሚችል ነው። ለምሳሌ ፐንስልቬኒያ በጣም ብዙ ፉክክር ያለበት ስዊንግ ስቴት ይሉታል። በትንሽ ቁጥር አንዱ ሌላውን ለመብረጥ የሚችልበት ነው። ስለዚህ በተለይ በፕሬዚደንሻል ኤሌክሽን የቀድሞ ፕሬዚደንት ዶናልድ ትራምፕ እና የአሁኗ ቫይስ ፕሬዚደንት ካማላ ሃሪስ ሁለቱም እዚህ እየተመላለሱ ምረጡን እያሉ ነው። እኛም ደግሞ ትውልደ ኢትዮጵያውያን አንድ ላይ ስንመርጥ የበለጠ ተሰሚነት ስለሚኖረን ኤፓክ መምረጥ የሚችሉትን ነዋሪዎች እንዲመርጡ፣ ካልመረጡ ተሰሚነት እንደማይኖራቸው በማሳሰብ እንዲመዘገቡ ኢትዮጵያንና ትውልደ ኢትዮጵያውያንን የሚጠቅሙ ተመራጮች እንዲመረጡ ብዙ ጥረት አድርገናል። ወደ 40 የሆኑትን የኮንግረስና የሴኔት አባላት በጥንቃቄ አለማቸው ምንድን ነው፣ በትምህርት፣ በኢሚግሬሽን፣ በንግድ፣ በጤና እኛን የሚጠቅሙን ሰዎች ናቸው ወይ? አንደኛ። ሁለተኛ ደግሞ አሜሪካንና የኢትዮጵያን ግንኙነት እንዲጠናከር ይሰራሉ ወይ? ሀገራችን ሰላም እንዲሆን ይጥራሉ ወይ? የህዝቡ ሰብአዊ መብት እንዲከበር ይጥራሉ ወይ? እነኚህን ተወዳዳሪዎች አነጋግረን አስተምረን ይህን ነገር ሁሉ ካሟሉ እውቅና ሰጠና ወይም ኢንዶርስ አድርገናል። በመላው ዓለም ያሉ ኢትዮጵያውያኖችን ጥቅም የሚያስጠብቁ ሰዎችን ለማስመረጥ ነው። በዚህ መልክ ነው እየሰራን ያለ ነው።
ቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው በአሌክዛንድሪያ ከተማ ዝግጅት አድርጋችሁ የሁለቱንም ፕሬዚዳንታዊ ምርጫ ዘመቻዎች ተወካዮች የጋበዛችሁበት ስነስርዓትም አካሄዳችሁ ነበረ። ምንድነው እነኚህ ምርጫ ዘመቻዎችስ እንዲረዷችሁ እንዲያውቁ የምትፈልጉት?
ትውልደ ኢትዮጵያውያን አሜሪካኖች እዚህ በአሜሪካን ሀገር ስንኖር 50 የሆነናል እና ይሄ በጣም በአጭር ጊዜ ውስጥ በጣም ብዙ ስራ የሰራ በብዙ ሙያዎች የተሰማራ ዶክተሮች፣ ኢንጂነሮች፣ አስተማሪዎች በንግድ ስራ እና በምንኖርበት ስቴት እና ከተማዎች እዚህ ላለው ለአሜሪካን ኢኮኖሚም ሆነ ህብረተሰብ ትልቅ አስተዋጽኦ የሚያደርግ ነው። በምርጫ በኩል ግን ብዙዎች አይመርጡም። ይሄን ነው የእኛ ስራ ምንድን ነው ትልቁ ተሰሚነት እንድናገኝ ትውልደ ኢትዮጵያ አሜሪካኖች እንዲመርጡ ማድረግ ላይ ነው። እስካሁን ድረስ በዚህ በ50 ውስጥ 2-3 ትውልድ ኖሯል። ብዙዎችም ደግሞ እዚህ ሀገር የተወለዱ አሉ እና እነኚህን ሁሉ እንዲሳተፉ ለማድረግ ነው አላማችን። ባለፈው ሚድተርም ኤሌክሽን በቨርጂኒያ ኢትዮጵያውያኖች በጣም ወሳኝ ሚና ነበራቸው። ኢትዮጵያውያኖችን የሚጠቅመውን ገቨርነር ያንክንን ያስመረጠው ትውልደ ኢትዮጵያ የሆኑ አሜሪካውያን ናቸው የሚልም በዋሽንግተን ፖስት ሁሉ ላይ ተጽፏል። እና እንደዚህ አይነት አቅም እያለው አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ አዘጋጀን። ተወዳዳሪዎቹን ከሚስተር ትራምፕ ካምፔን፣ ከካማላ ሃሪስ ካምፔን፣ ሌሎችም ደግሞ ባለፈው ጊዜ እውቅና የሰጠናቸው 2 የኮንግረስ አባላት ጋበዝን። በቪዲዮ እና በፐርሰን የመጡት አንደኛው ሴኔተር ጆን መጓየር የሚባል የቨርጂኒያ ሴኔተር ነው። የትራምፕ ካምፔን የላከው ለኮንግረስ እየተወዳደረ ነው። አንደኛዋ ደግሞ ኮንግረስ ውመን ሲድኒ ካምላ ሃሪስ የምትባል ከካሊፎርኒያ ዴሞክራት ናት። አንደኛው ኮንግረስማን ብራያን ፊትዝፓትሪክ የሚባል ፔንስልቬኒያ ሪፐብሊካን ነው። አንደኛው ደግሞ ከካሊፎርኒያ ኮንግረስማን ነው፣ ጃን ጋራማንዲ ይባላል። እንደውም ድሮ እሱ ኢትዮጵያ ውስጥ ቲስኮር የነበረ ነው እና በጣም ኢትዮጵያን የሚወድ ሰው ነው። አራቱም ቀረቡ እና ለኢትዮጵያ ኮሚኒቲ ይሄ ታሪካዊ የሆነ ጉባኤ ነው። ለመጀመሪያ ጊዜ ነው 2 ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። የኢትዮጵያ ዳያስፖራ ታሪክ ማለት ነው። እና በዚህ ቀርበው ለምን እነሱ እንድንመርጣቸው ሁሉም የራሳቸውን ንግግር አደረጉ። በእውነቱ በጣም ብዙ ሰው ይህን ነገር ሰምቶ ፓክም የሚያደርገውን እውቅና አይቶ አሁን ለመምረጥ እንዲመቻች አድርገናል ማለት ነው።
በአባልነት ይሁን በደጋፊነት አብረዋችሁ ከሚንቀሳቀሱት አንጻር ቅድሚያ የሚሰጧቸው ጉዳዮች ምንድን ናቸው? እናንተ እስከተረዳችሁትና ድርጅታችሁ ኤፓክ ለይቶ ያየ የተመለከታቸው ካሉ ምንድን ናቸው እንደ ማህበረሰብ ቅድሚያ የሰጣችኋቸው ጉዳዮች?
እዚህ በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ሆነው አሜሪካዊ ዜግነት ያላቸው በቅድሚያ የሚፈልጉት እኛን መጥቀም የሚፈልጉ ወዳጆች የሚሆኑ ለምሳሌ በኢሚግሬሽን ጉዳይ የሚረዱ፣ በትምህርት በጤና ጉዳዮችን የእኛን ህብረተሰብ የሚረዱ፣ ሀገራችን ላይ ደግሞ ሰላም እንዲሆን ሀገራችን ሰብአዊ መብት እንዲከበር የሚረዱትን፣ በተለይም ደግሞ በአሁኑ ሰዓት ሀገራችን በጣም ከባድ ችግር ላይ ነው ያለችው። ጦርነት ሀገራችን በብዛት አለ። በተለይም ጽሀን ላይ የተነጣጠረውን ዘር ተኮር የሆነ ግድያ ሁሉ እሱ በጣም የሚያረብሸንና የሚያሳስበን ነው። ሁለት ኢትዮጵያውያን በጣም ሀገር ወዳድ ነው፣ ሀገሩን ይወዳል። ደግሞ ብዙ ማስተዋጽኦ ሲያደርግ የኖረ ነው። ለሀገሩ ደራሽ ነው። ወገኑ መርዳት የሚፈልግ ነው። በብዙ መንገድ በገንዘብም በኩል ከ7 ቢሊዮን ዶላር በላይ በአመት ወደ ሀገሩ የሚልክ ነው። በየጊዜው ሰዎች በጦርነትም ለተጎዱ ሁሉ ይረዳል። ሆስፒታል ያሰራል፣ ትምህርት ቤት ያሰራል። ብዙ አስተዋጽኦ ለሀገሩ የሚያደርግ ነው። ችሎታም አቅምም አለው እና አሁንም ደግሞ እነኚህ ነገሮች ላይ ነው ማተኮር የሚፈልገው እና እነኚህን ነገር የሚረዱ ምሳሌ ሰላም እንዲመጣ ተጽዕኖ የሚያደርጉትን ተወዳዳሪዎች እነሱ እንዲመረጡ በጣም ነው የሚፈልገው። እውነት ከሌሎችም ዳያስፖራ የበለጠ ለሀገሩ እና ለወገኑ የሚያስብ የኢትዮጵያ ዳያስፖራ ሀገር ወዳዶች ናቸው እና እነኚህን ላይ ነው የበለጠ የሚያተኩረው ማለት ነው።
ድርጅታችሁ የኢትዮጵያና ዩናይት ስቴትስ የሕዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊና ከመስራቾቹ አንዱ አቶ ዮም ፍስሐ እያስተባበራችሁት ያለውን መራጭ ፍላጎትና ምኞት ሀሳብ በተመለከተ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በምርጫው ሂደትም ሆነ ከምርጫው በኋላ በተመሳሳይ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አመሰግናለሁ።
ከዚሁ ርዕሰ ጉዳይ ሳንወጣ ሌላው በተመሳሳይ ጉዳይ ሀሳባቸውን ያጋሩን በዋሽንግተን ዲሲና አካባቢው የሚገኘው የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዚደንት ዶክተር ባህሩ ዱጉማ አንዱ ናቸው። አሁንም ዶክተር ባህሩን ያነጋገራቸው አሉላ ከበደ ነው።
ቅድሚያ ዶክተር ባህሩ እንደ ዜጋ እንደ ተረዳሁት ለበርካታ ዓመታት በዩናይት ስቴትስ ቆይታው ድምፅ በመስጠት በመምረጥ የተሳተፉበትን በማየት ብንጀምር ለምን ነበር የተሳተፉትና አሁንም የሚሳተፉት?
ለእኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እድሉ ሲያጋጥመኝ የተደሰትኩትን ደስታ ልገልጽና አልችልም። 50 ዓመት ከሆነኝ በኋላ ነው ያን እድል ያጋጥመን በህይወቴ ልክ ወይ እኛ ልንመራ ተመርጠን እግዚአብሔር እየሰጠን ነው እኛ ባለ መንገድ ተገዛ እየተባልኩኝ ከዚያ በኋላ ደግሞ ያወጣት እንዲ ያለው በጠመንጃ ሲገዛ ስለኖርኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ አልቆየሁም። ለዚህ ነው የአሜሪካ ዲሞክራሲ እጅግ በጣም የምወደው። ለዚህ ነው ደግሞ ሀገሬ ነው ብዬ በኩራት የምጠራው። ሀገሬ ውስጥ የተወለድኩበት ሀገር ያላገኘሁትን ስላስገኘልኝ ነው የምልህ። አንዱ ለዛ ነው የምወደው። ሁለተኛ ደግሞ መምረጥ ብቻ ሳይሆን እንዳውም አልፎ አምነውን ምርጫውን እንዳስተናገድ እድል ስለሰጠኝ ያንንም የመጀመሪያ ደር ካገኘውን ቀን ጀምሮ እስካሁን ሳልሳ ተቀርቻ አላቅም። ፖሊንግ ስቴሽን በየ4 ዓመቱ ተሳተፋል።
ዶክተር ባህሩ ለመሆኑ እርስዎ በንቃት የሚሳተፉበትን ማህበረሰብ አባላት ምርጫና በአጠቃላይም በዩናይት ስቴትስ ፖለቲካ ያላቸውን ተሳትፎ የሚያነቃቁ ማህበረሰቡ ቅድሚያ የሚሰጣቸው ዋና ዋና ጉዳዮች ምን ይመስልዎታል? እርስዎ እስከሚያውቁት ድረስ የሁሉንም መያዝ እንደማይቻል እረዳለሁ። እንደው በሚሰሙት በማህበራዊ ተሳትፎ ይልቁንም ደግሞ እርስዎ ማህበሩን በሚመሩበት በምታደርጓቸው ውይይቶች ምን ያያሉ?
ስለ ማህበራችን አባሎች ስናገር በጣም የተወሰኑ ሰዎች ናቸው ሲንግል ኢሹ ናቸው ብዬ የማያቸው ኢንፎርማሊ ስንነጋገር። ከዛ ውጪ ሰው ወደ ምርጫ ቦታ ሲሄድ የተለያየ ኢሹ ጭንቅላት ውስጥ ይዞ ነው የሚሄደው። ብዙ ጊዜ ካምፔን ስንከታተል ከሀገራችን ፖይንት ኦፍ ቪው ሀገራችን ስል ከመጣሁበት ሀገር እዚህ ደግሞ እንደነገርኩ ለእኔ ሀገሬ ነው። የመኖር እድል የሰጠኝ ሀገር ነው። ለብዙ ነገር ያበቃኝ ሀገር ስለሆነ እንደ ራሴ ሀገር ነው የማየው። የሀገሪቷን ኢንትረስት ከሰው ኢንትረስት አይቼ ነው አናላይዝ የማደርገው። ብዙ ሰዎች እንደሱ ነው አናላይዝ የሚያደርገው። ስለዚህ it's not about one single issue that really drives የኛ decision making process.
አንድ አጀንዳ ብቻ አይደለም የሚመሩበት ብዙ የሚያመሳክሩት ይሄን ያን ብለው አንስተው የሚጥሉት ሐሳብ ይኖራል ይያሉን ነው።
Exactly. That's exactly what ለማለት የፈለኩኝ እሱን። ብዙ ነገሮች አሉ፣ priority አሉ። ከዛ ውስጥ balance ወስደን ወደ ፖል ምን ሄደው ለማምለስ እንዴ? በአሁኑ ሰዓት ለምሳሌ ለነት ትልቁ ነገር ሚኒማም ይመራኛል ብዬ ለመምረጥ የምፈልገው ሰው እውነት እንደሚናገር እርግጠኛ መሆን አለብኝ። እውነት የማይናገር ሰው ከሆነ፣ ግራ ቀኝ የሚዋሽ ሰው ከሆነ እጅግ በጣም ጨንቀኛል ያንን ሰው እያለቃ ብዬ ለመምረጥ። ይቅርና በወንጀል ተከሶ ወንጀል የተፈረደበት ሰው ከሆነ ደግሞ የባሰውን ችግር ውስጥ ነው የምገባው። ስለዚህ እንዲህ አይነት እሹ እያየን ነው ማለት ነው። ያንን ምርጫ ስናደርግ ማንን መምረጥ አለብኝ የምለውን ውሳኔ የምንወስደው
የፖለቲካ ፓርቲዎቹና እጩዎቹ እንግዲህ ሁለት ዋና ዋና ፓርቲዎች ናቸው በዚህ ምርጫ የሚሳተፉት። ሁለት እጩዎች ከአስር ቀን በኋላ በሚለይለት ምርጫ አንዳቸው ፕሬዚዳንት ይሆናሉ። እነኚህ ሁለት ወገኖች ከሚያራምዷቸው ወይም እናራምዳቸዋለን ብለው ይፋ ካደረጓቸው ፖሊሲዎችና አጀንዳዎች የትኞቹ ለማህበረሰቡ ጋባዥ ይመስልዎታል?
እጅግ በጣም አስቸጋሪ ነው። አሁንም ማህበረሰቡ በጠቅላላ እንደዚህ ነው ብዬ ለመናገር ያስቸግረኛል። ለምሳሌ አንድ እንደሚያስቸግረኝ በሃይማኖት በኩል የሚያው ሰዎች አሉ። ፖለቲካ የመጀመሪያው ምርጫቸውን ውሳኔ የሚወስዱት በእምነት በኩል አይተው እምነት ቫሊዎች ላይ ማን ምን ፖዚሽን አለው ብሎ ነው ውሳኔ የሚወስዱት። ይሄ ኢንፎርማል ስንነጋገር የምንሰማው ነገር ነው። በማህበሩ አንድ ወጥ አይደል። ከዛ ደግሞ አለፍ ብለን በፖሊሲ ደረጃ ካየነው አንድ ምሳሌ የምወስደው ስለ ኢሌጋል ኢሚግሬሽን ብዙ ይነገራል። ሁለቱም ፓርቲዎች ይናገራሉ። ሁለቱም ተመራጮች ለተለያየ ደረጃ ላይ ምርጫ ላይ መሳተፍ ያሉ ሰዎች ይናገራሉ። እኔ አስ ግለሰብ ኢሌጋል ኢሚግሬሽን እጅግ በጣም ለምቃወም ህገወጥ የሆነ ተሰብስቦ እዚህ ሀገር መጥቶ መኖር አለበት የሚለውን ሀሳብ አልደግፈው። ኢሚግራንት ሀገር መሆኑን እናውቃለን፣ ግን ይቅርና እንደ አሜሪካን ሀገር ያለው በእያንዳንዱ ኤምባሲ ዙሪያ እየዞርን ካየን ሀገሩ በሙሉ ሀገሩን ለቆ ወደዚህ ለመምጣት የነሳ የሚመስልበት ሲቹዌሽን ላይ ከተለያየ ሀገር እዚህ ለመምጣት የማይፈልግ ሰው የለም ሊትራሊ። በዛ ሁኔታ ላይ ያለ ዝም ብሎ በር ከፍቶ አሜሪካን ማንንም ማስገባት አለበት ብሎ የሚናገር ሰው ካለ something is wrong። At the same time ሰው መጥቶ እዚህ የሚሰራውን ስራ ካልሰራ የዚህ ሀገር ኢኮኖሚ ባንዴ ነው ኮላፕስ የሚያደርገው። ስንት ነገር ከውጭ የመጣ ሰው ነው በብዛት ይሄ ማኑዋል ስራ መስራት ላይ ያለ። ኢቨን ሶፊስቲኬትድ ኢቨን ፕሮፌሽናል ስራ ሆስፒታል ስንሄድ ምንድን ነው የምናየው? ብዙ ከውጭ የመጡ ሰዎች ና ኦፍኮርስ የዚህ ሀገር ዜጋ ሆነው ነው የሚሰሩ ያለው። እና ኢሚግሬሽን ያስፈልገዋል። ይሄ ሀገር ኢኮኖሚው በጣም ትልቅ ነው። ኦፖርቹኒቲ ብዙ ፈጥሯል። እዛ ኦፖርቹኒቲ ተጠቅሞ ተሰርቶ የሀገሬውንም ሰው መጤውንም ለመጥቀም የሚቻለው ሁለቱም ከተቀናጁ ነው። ሁለቱም አንድ ላይ ሆኖ ከተሰራ ነው። እና በአንድ ኤክስቼንጅ ይሄ ኢሚግሬሽን መምጣት የለበት የሚሉት ትክክል አይደሉም። በሌላ በኩል ደግሞ በር ከፍተን ማስገባት አለብን የሚሉትም ትክክል አይደሉም በእኔ አስተያየት። አቲንክ ማህበሬ ውስጥ ያሉ ብዙ ሰዎች በዚህ እንስማማ አይደለም ብዬ ነው ማለት።
ሚዛን ያለው ሁለቱንም ያጣጣመ ፖሊሲ እደግፋለሁ ነው የሚሉት።
ትክክለኛ ነው።
የምርጫው ሂደት ቀደም ብለን እንደጠቀስነው የተቃረበ ውጤቱም በቀናት ውስጥ የሚለይ ነው እና በማህበረሰብ ደረጃ ትርጉም የሚሰጧቸው ጉዳዮች ላይ በፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ባህሩ ድጉማ የኦሮሞ ማህበር በዋሽንግተን አካባቢ የቦርድ ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም በጣም አመሰግናለሁ ይህን እድል ስለሰጠኝ።
በሶማሊያ የሚገኙ ሶማሊያዊ አሜሪካውያን በአሜሪካ ምርጫ በንቃት ይሳተፋሉ። በሶማሊያ የሚኖሩ አንዳንድ ሶማሊያዊ አሜሪካውያን በአሜሪካ የሚደረገውን ፕሬዝደንታዊ ምርጫ በንቃት በመከታተል ላይ ናቸው። ከውጭ ፖሊሲና በአፍሪካ የሚመደበው መዋለ ንዋይ ከሚያሳስቧቸው ጉዳዮች ጥቂቶቹ ናቸው። በርቀት ሆነው ድምጻቸውንም ሰጥተዋል። አብዱልቃድር ዙቢርና አብዱላ አዚዝ ኦስማን የላኩት ዘገባ ነው። እንግዶልዴ ያቀርበዋል።
መሐመድ ታሂር ፈራህ የሶማሊያዊ አሜሪካውያንን ማህበር ይመራሉ። በሶማሊያዊ አሜሪካውያንና በትውልድ ሀገራቸው ሶማሊያ መካከል ግንኙነት እንዲጠናከር የሚሰራ ማህበር ነው። ፈራህ ከአስር ዓመታት በፊት ወደ ትውልድ ሀገራቸው ሶማሊያ ቢመለሱም በአሜሪካ ፖለቲካ ጉዳይ ንቁ ተሳታፊ ናቸው። በአሜሪካ እየተካሄደ ያለውን የፖለቲካ ሙግት በተመለከተ በንቃት ይከታተላሉ። ፈራህ ከርቀት ድምጽ የሚሰጥበት መንገድ ግልጽ እንደሆነ ይናገራሉ።
I casted my vote as an absentee ballot.
በምርጫው ወቅት በቦታው ስለማልገኝ በርቀት ነው ድምጽ የሰጠሁት። በመንግስት በተዘጋጀው ድረገጽ በኩል ነው የሰጠሁት። ፎርሙን ሞልተህ ተፈርማለህ። መላኪያ ማድራሻም አለው። በሶማሊያና በኬንያ ከሚገኙ የአሜሪካ ኤምባሲዎች የተሰጠ መመሪያ ነው። ኮር በፊት ነው ድምጽ የሰጠሁት። ማድረግ ያለብኝን አጠናቅቄያለሁ ብያምናለሁ።
በአሜሪካ የውጭ ፖሊሲ በተለይም ጸጥታን በተመለከተ የሚሰጠው እርዳታ ላይ ለውጥ በመደረጉ ምክንያት ሶማሊያን ተግዳሮት እንደገጠማት ፋራ ያወሳሉ። እንደ ሶማሊያዊ አሜሪካዊም ሆነ እንደ ማህበር መሪነታቸው ካገኙት ልምድ በመነሳት አዲስ የሚመጣው አስተዳደር ለሶማሊያ የጸረ ሽብርተኝነት ዘመቻ የሚሰጠውን ድጋፍ ላይቀጥል ይችላል የሚል ስጋት ፋራ አድሮባቸዋል።
Foreign policy in terms of security. One experience I had during my time in Africa or Somalia.
የውጭ ፖሊሲ በተለይም ከጸጥታ ጋር በተገናኘ እንደ አሜሪካዊ በአፍሪካ ወይም በሶማሊያ ያለኝ ልምድ እንዲሁም እንደ የሶማሊያ አሜሪካውያን ማህበር መሪነት የታዘብኩት ሶማሊያ በአሜሪካ መንግስት የጸጥታ እርዳታ ሲቋረጥባት ምን ያህል ችግር እንደሚገጥማት ነው። አስታውሳለሁ በቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅት ይገጥሞናል።
ፈራህ እንደሚሉት 4000 የሚሆኑ ሶማሊያዊ አሜሪካውያን በሶማሊያ በተለያዩ ክልሎች ይኖራሉ። አብዛኞቹ የንግድ ድርጅቶች ባለቤቶች፣ የሶማሊያ የፌዴራል መንግስት አማካሪዎች ወይም የዓለም አቀፍ ድርጅት ተቀጣሪዎች ናቸው። ከነዚህ ውስጥ መሐመድ አደን ዲኒ ይገኙበታል። የሰብአዊ መብት አቀንቃኝና የሶማሊያ ፓርላማ አባል ናቸው። እርሳቸው እንደሚሉት በዚህ ምርጫ በአፍሪካ ለሚገኙና የአሜሪካ ዜግነት ላላቸው ድምጽ ሰጪዎች ዋናው ጉዳይ አሜሪካ በሀገሪቱ መዋለ ንዋይ የመመደቧ ጉዳይና ከአፍሪካ ሀገራት ጋር ግንኙነቷን ማጠናከሯ ነው።
United States has a long relationship with African
አፍሪካውያን አሜሪካ በርካታ መዋለ ንዋይ እንድትመድብ ይጠብቃሉ። እናም ሰዎችን ስታነጋግር ወይም በአሜሪካ ከአፍሪካ የሄዱ ሰዎችን ስታናገር አሜሪካ በሀገሪቱ ኢንቨስት እንድታደርግ እንደሚሹ ይነግሩሃል።
በሶማሊያ የአሜሪካ አምባሳደር ሪቻርድ ራይሊ በቅርቡ ከአሜሪካ ድምጽ ጋር ሞቃዲሾ ውስጥ ባደረጉት ቃለ ምልልስ አሜሪካ ለሶማሊያ ትልቁን ድጋፍ የምታደርግና የጸጥታ አጋር መሆኗን $10 ቢሊዮን የሚገመት የባለሙያ የመሳሪያና የገንዘብ እርዳታ እንደምታደርግ ተናግረዋል። አምባሳደሩ በተጨማሪም ሶማሊያዊ አሜሪካውያን በአሜሪካም ሆነ ትውልድ ሀገራቸውን እንደገና ለመገንባት የሚያደርጉትን አስተዋጽኦ አድንቀዋል።
We're very proud to have over 150,000 Somalis who've come to our country.
በርካቶች ሀገሪቱን ለመገንባት ተመልሰው መጥተዋል። እናም እዚህ ሶማሊያ መጥተው ተሳትፎ በማድረግ ላይ በመሆናቸው ደስተኞች ነን። ተስፋ ማድረጉን አታውቁም ላለው እጅግ አስፈላጊና እየሆነ ያለው ነት አለ።
በሺ የሚቆጠር ማይል ርቀት ላይ ቢሆኑም በሁለተኛ ሀገራቸው በሚደረገው ምርጫ ድምጽ በመስጠት ብቻ ሳይሆን ለትውልድ ሀገራቸው መረጋጋትና እድገት እንዲሁም ሁለቱን ሀገራት በማቀራረብና የወደፊቱን ትልም በመቅረጽ ይሳተፋሉ።
ፕሬዝደንታዊ እጩዎች የመዝጊያ ሙግታቸውን አቀረቡ። በአሜሪካ ለፕሬዝደንትነት የሚወዳደሩት የሁለቱ ፓርቲ እጩዎች በዚህ ከምርጫው በፊት ባለው የመጨረሻ ሳምንት የመዝጊያ ሙግት በሚል የሚገለጸውን ንግግራቸውን በየፊናቸው አሰምተዋል። የቪኦኤ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕረሱቲ ዘግባዋለች። እንግዶ ወርግዴ ያቀርበዋል።
ከምርጫው በፊት ባለውና በዚህ በያዝነው ሳምንት የተደረጉ የምርጫ ዘመቻ ንግግሮች የፍርድ ቤት ሙግት መስለዋል።
Are you better off now than you were 4 years ago?
ከአራት ዓመት በፊት ከነበራችሁበት አሁን የተሻለ ሁኔታ ላይ ናችሁ?
እነዚህ የመዝጊያ ክርክሮች ናቸው። ድምፅ ሰጪዎችም እስከ ማክሰኞ ድረስ ዳኞች ይሆናሉ። የኒውዮርክ ከተማ እምብርት በሆነው ማዲሰን ስኩዌር ጋርደን የቀድሞው ፕሬዚደንት ዶናልድ ትራምፕ ኢኮኖሚና ፍልሰትን በተመለከተ ሙግታቸውን አቅርበዋል።
ካማላ ሃሪስ መካከለኛ ገቢ ያላቸውን አሜሪካውያን ጎድታለች። የውጭ ሀገራትን ስንገነባ የውጭ ሀገራትን ድንበርና መሬት ስንጠብቅ ከርመናል። አሁን ሀገራችንን እንገነባለን፣ ድንበራችንን እንከላከላለን፣ ዜጎቻችንን እንጠብቃለን። አሜሪካን እናስቀድማለን።
20 ሺህ መቀመጫዎች ያሉት ማዲሰን ስኩዌር ጋርደን ሞልቶ ነበር። አንዳንዶቹ ታዳሚዎች ቦታ ለማግኘት ሌሊቱን ተሰልፈው አድረዋል። ቨርጂኒያ ኤቨሪ ከታዳሚዎቹ አንዱ ነበሩ።
እንደ አርአያ የምናየው ሰው መኖሩ መልካም ነው። እንደ እውነቱ ትረምፕ ለአስተዳደሩም ሆነ ለውጭ ጉዳይ መልካም ስራ የሚሰሩ ይመስለኛል።
ናዚም ካዚምም በስፍራው የትረምፕን ንግግር አድምጠዋል።
በግልጽ የሚናገሩ ናቸው። በጽሑፍ የተዘጋጀ ንግግር አይጠቀሙም። እናም ይህን ወድላችኋለሁ።
ካሮል ቫስኩዝ የትረምፕ ደጋፊ ናቸው።
ትረምፕ ወደ ተሻለ ሁኔታ እንደሚወስዱን ይታየኛል።
ካማላ ሄሪስ ለመልስ ንግግራቸው ኤሊፕስ በመባል የሚታወቀውና ከዋይት ሀውስ በስተደቡብ የሚገኘውን ሜዳ መርጠዋል። ከተፎካካሪዎቹ ለአንዱ የወደፊት ቤት የሆነው ነጭ ቤተ መንግሥት ከበስተጀርባ ይታያል።
በአሜሪካ አዲስ ትውልድ አመራሩን መያዝ ያለበት ሰዓት ነው።
ካማላ ሄሪስ ለአሜሪካ ያላቸውን ትልም አስቀምጠዋል። ከትረምፕ የሚለዩባቸውን ጉዳዮች ለማሳየት ሞክረዋል።
ድራማውንና ግጭቱን ትተን አዲስ ምዕራፍ መክፈቻ ጊዜ ነው። በምግብ ሸቀጥ ላይ ያለ አግባብ ጭማሪ እንዳይደረግ በፌዴራል ደረጃ እገዳ ጥላለሁ። የኢንሱሊንም ዋጋ የተወሰነ እንዲሆን አደርጋለሁ። አሜሪካውያን ለመድኃኒት ወጪ ከኪሳቸው የሚከፍሉትን የተወሰነ እንዲሆን አደርጋለሁ።
በካማላ ሄሪስ ንግግር ላይም በአስር ሺህ የሚቆጠሩ ሰዎች ታድመዋል። አንጀላ ኮልማን አንዱ ናቸው።
የመጀመሪያዋ ሴት ፕሬዚደንት፣ ይህን በሕይወት ዘመኔ ማየት እሻለሁ።
ዴቪድ ደማቲየም ታዳሚ ነበሩ።
የተመሳሳይ ጾታ አፍቃሪ ነኝ። ይህንም መብቴን ጠብቄ ማቆየት እሻለሁ።
ለአሊሻ ራው ደግሞ የጽንስ ማስወረድ መብት ዋናው ጉዳይ ይመስላል።
ጽንስ የማስወረድ መብትን ትደግፋለች። ሴቶች ለራሳቸው እንዲወስኑና ምርጫ እንዲኖራቸው ትደግፋለች። ጽንስ ማስወረድ በሀገር ደረጃ ክልከላ እንዳይጣልበት እንደምታደርግ አምናለሁ።
ለሁለቱ እጩዎች ያለው ድጋፍ ተቀራራቢ በመሆኑ በምርጫው ዕለት ማክሰኞ ምሽት ውጤቱ ላይታወቅ ይችላል። በአንዳንድ ግዛቶች በድምፅ አቆጣጠርና በድምፅ ሰጪዎች ሕጋዊ ብቁነት ላይ ከአሁኑ የፍርድ ቤት ሙግት በመደረግ ላይ ነው። ካሮሊን ፕሮሲቲ ለላከችው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
የግሪን ፓርቲ እጩ ጂል ስታይን በፕሬዝደንታዊ ምርጫ ውጤት ላይ የሚኖራቸው ሚና ሲተነተን፣ በዩናይትድ ስቴትስ ልክ የዛሬ ሳምንት ማክሰኞ እንደ አውሮፓውያን አቆጣጠር ህዳር 5 ቀን ፕሬዝደንታዊ ምርጫ ይካሄዳል። የመራጭ አስተያየት ግምገማዎች እንደሚያመለክቱት የግሪን ፓርቲ እጩ ተፎካካሪ ጂል ስታይን 1% ገደማ የሚሆነውን ድምፅ ያገኛሉ። ይሁን እንጂ የእርሳቸው መወዳደር በምርጫ ውጤት ላይ ትልቅ አንድምታ ሊኖረው ይችላል። አንዳንድ የፖለቲካ ተንታኞች ከወዲሁ እንደሚተነብዩት እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር በሚካሄድባቸው ግዛቶች ጂል ስታይን የሚወስዱት ድምፅ እጅግ ጥቂት ቢሆን እንኳን ማን እንደሚያሸንፍ ወሳኝ ሊሆን ይችላል። ማክሲም አደምስ ከዋሽንግተን ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች።
የግሪን ፓርቲ እጩዋ ጂል ስታይን ለፕሬዝደንትነት ሲፎካከሩ ይህ የመጀመሪያ ጊዜያቸው አይደለም። እንደ አውሮፓውያን የዘመን አቆጣጠር በ2016 ተወዳድረው 1% ገደማውን ድምፅ አግኝተው ነበር። ብዙዎች ዲሞክራቶች ሂለሪ ክሊንተን የተሸነፉት ስታይን እነዚህን ድምፆች ስለወሰዱባቸው ነው ብለው ያምናሉ። ሚሽገን ውስጥ ለምሳሌ ዶናልድ ትራምፕ ሂለሪ ክሊንተንን ያሸነፏቸው 11,000 በማይሞላ የድምፅ ብልጫ ነበር። ስታይን ደግሞ ከ51,000 የሚበልጠውን ድምፅ አግኝተው ነበር። ታዲያ በዚያ ምርጫ የግሪን ፓርቲዋን እጩ የመረጡት በሙሉ እሳቸው ባይወዳደሩ ኖሮ ሂለሪ ክሊንተንን ይመርጡ ነበር ብሎ በእርግጠኝነት ለመናገር እንደማይቻል አንዳንድ ተንታኞች ያመለክታሉ። ካይል ኮንዲክ በቨርጂኒያ ዩኒቨርሲቲ የፖለቲካ ማዕከል የምርጫዎች ትንታኔ አዋቂ ናቸው። እንዲህ ሲሉ ነው የሚያስረዱት።
እከሌ ይህን ያህል ድምፅ ከሌላው እጩ ላይ ሰረቀ ብሎ መናገር ቀላል አይመስለኝም። ምክንያቱም የእነዚህ አመራጮች ባህሪ ማለትም ሁለቱ ፓርቲዎች ብቻ ቀርበው የግድ አንዱን መምረጥ ቢኖርባቸው ምን እንደሚያደርጉ ለማወቅ አይቻልም።
እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረትም ተመሳሳይ ሁኔታ ተከስቶ ነበር። ፍሎሪዳ ውስጥ የግሪን ፓርቲው እጩ የነበሩት ራልፍ ኔደር ወደ 100 ሺህ የሚጠጋ ሰው መርጧቸዋል። የሪፐብሊካን ፓርቲው እጩ የነበሩት ጆርጅ ደብሊው ቡሽ ፍሎሪዳ ውስጥ ዲሞክራቱን አልጎርን ያሸነፏቸው ደግሞ በ537 ድምፅ ብልጫ ብቻ ነበረ። የስታንፈርድ ዩኒቨርሲቲው የሕገ መንግስታዊ ታሪኮች አዋቂ ጃክ ሬከቭ እንደሚከተለው ያስረዳሉ።
የዚህ ችግር ምንድን ነው? በጣም የተቀራረበው ፉክክር በሚደረግበት ጊዜ የእነዚያን ድምፅ ሰጪዎች ሁለተኛ አማራጭ እጩ ማን ነው የሚለውን ትልቅ ቦታ እንሰጠዋለን። ይሄ በጠቅላላ ስህተት ይመስለኛል። ሰዎች ለሶስተኛ ፓርቲ እጩ ድምፅ የሚሰጡበት የራሳቸውን ምክንያት አላቸው። ባሉት ፓርቲዎች እጅግ በጣም ከመከፋታቸው የተነሳ ተቋማቸውን የሚገልጹበት መንገድ ነው።
የሆነ ሆኖ አሁንም ዲሞክራቶች ጂል ስታይን ይህንንም ፕሬዚደንታዊ ምርጫ ሊያበላሹት ነው የሚል ስጋት እያሰሙ ነው። ሆን ብለው ካመላ ሃሪስን ለመጉዳት ብለው የሚያደርጉት ነው ብለው እስከ መወንጀል የሚደርሱም አሉ። ቪኦኤ የጂል ስታይን ዘመቻ በዚህ ጉዳይ ያለውን ምላሽ ጠይቋል። ተባባሪ የህዝብ ግንኙነት ዳይሬክተራቸው ሳም ፋይፍ ለበሰጡት ምላሽ የሶስተኛ ፓርቲ እጩን ማጥቃት ዲሞክራሲን ማጥቃት ብቻ ሳይሆን ሰዎች የሚፈልጉትን እጩ እንዳይመርጡ ወይም ደግሞ ጨርሶ ድምፅ እንዳይሰጡ ከማፈን የሚቆጠር አድራጎት ነው ብለዋል። ይሁንና ፕሬዝደንታዊ እጩዎቹ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር ከሚያካሂዱባቸው ግዛቶች መካከል አንዷ በሆነችው እንደ ሚሽጋን ባሉት ግዛቶች ግሪን ፓርቲ ትልቅ አንድምታ ሊኖረው ይችላል። ምክንያቱም ሚሽጋን የሚኖሩ ጋዛ ውስጥ ያለው የሰብአዊ ቀውስ ያስጨነቃቸው በርካታ የእስልምና እምነት ተከታዮች የፕሬዝደንት ባይደን አስተዳደር ለእስራኤል የሚሰጠው ድጋፍ አስቆጥቷቸዋል። አሜሪካን ኢስላሚክ ሪሌሽንስ ካውንስል የተባለው ተቋም ባለፈው ወር ይፋ ባደረገው ሪፖርት ሚሽጋን ከሚኖሩ የእስልምና እምነት ተከታዮች መካከል 40% የሚመርጡት የግሪን ፓርቲ ተፎካካሪዋን ጂል ስታይንን መሆኑን አሳውቀዋል። 12% ደግሞ ካመላ ሃሪስን እንመርጣለን ብለዋል። አሜሪካን ኢንተርፕራይዝ ኢንስቲትዩት በተባለው የምርምር ተቋም ከፍተኛ አጥኚ የሆኑት ጃን ፎርቲዬ እንዲህ ሲሉ ያስረዳሉ።
ስታይን ከካማላ ሃሪስ ላይ ብዙ ድምጾች ወስዱባቸዋል። ደግሞም ዲሞክራቶች ቁልፍ በሆኑ ግዛቶች ስታይንን ለምርጫ እንዳይቀርቡ ማድረግ አልተሳካላቸውም። ስለዚህ ስታይን ምርጫውን በጥቂቱ ብርቱ ፉክክር የሚደረግባቸው ግዛቶች የሚወስን መሆኑ ስንመለከት በምርጫው ቀን በእነዚህ ግዛቶች ለውጥ ሊያመጡ የሚችሉበት ሁኔታ ይኖራል።
ሪፖርቱ አክሎም እንደ አውሮፓውያን የዘመን አቆጣጠር በ2020 ጆ ባይደን ዶናልድ ትራምፕን በጥቂት የድምፅ ብልጫ ባሸነፉባቸው ብርቱ ፉክክር በሚካሄድባቸው ዊስከንስን እና አሪዞና ውስጥም ካመላ ሃሪስን ከሚመርጡት ሙስሊሞች ጂል ስታይንን የሚመርጡት እንደሚበዙ ጠቁሟል። እናም ሁለቱ ፕሬዝደንታዊ እጩዎች እጅግ ተቀራራቢ በሆነ ድጋፍ ብርቱ ፉክክር እያደረጉ ባሉበት ምርጫ ግሪን ፓርቲው የሚወስዳቸው ድምጾች ልዩነት ሊያመጡ ይችላሉ።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያድርጉ።
የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ። ቪኦኤ
አድማጮች ስትከታተሉት የቆያችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ ሲተላለፍላችሁ የነበረው የረቡዕ ዝግጅታችንን ነበር። ዝግጅቶቻችንን በየዕለቱ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። በፕሮግራማችን ላይ ያላችሁንም አስተያየቶች አድርሱን። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 እና በ25 ይቀርብላችኋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ኤልያስ አስማረ ነው። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉት መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳቸው ያመሸሁት ደረጀ ደስታ ነኝ። ጤና ይስጥልኝ።